ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ ዌስት በ12738 ሜጋሄርትስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ድኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ግንቦት 13 ቀን 2009 ዓመተ ምህረት ነው። ለውርሰታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። በቅድሚያ በየሳምንቱ እሁድ የምናቀርብላችሁ ሳምንታዊው የፍካሬ ዜና ፕሮግራማችን ይቀርባል። ከዚያም በሳምንቱ ውስጥ ተላልፈው የነበሩ ሀተታዎችን በድጋሚ አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል።
ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በተጨማሪም ያካባቢ አገሮችን ሁኔታ እንቃኛለን።
የኮሌራ በሽታ ስጋት መኖሩ ተገለጸ። የቆሻሻ ናዳ ጉዳት የደረሰባቸው እስካሁን የተገባላቸው ቃል ተግባራዊ እንዳልሆነ ታወቀ። ወያኔ ከግብጽ ጋር ያለው ግንኙነት እየሻከረ በመሄድ ላይ መሆኑ ተነገረ። አሜሪካ ለወያኔ እያደረገች ያለውን የገንዘብ ድጎማ ልታቆም እንደምትችል ስጋት ማሳደሩ ተሰማ። ወያኔ ቴድሮስ አዳኖምን ለማስመረጥ እያደረገ ያለው ዘመቻ በርካታ ትርታብ እንደገጠመው ተጠቆመ። በዚህ ባሳለፍነው ሳምንት በአዲስ አበባ በጤና ጣቢያዎችና በሆስፒታሎች በድንገተኛ ክፍል ለሚሰሩ ሐኪሞችና ረዳቶቻቸው የኮሌራ በሽታ ሊከሰት እንደሚችል ጽኑ ስጋት እንዳለ የተገለጸላቸው መሆኑን መረዳት ተችሏል። ይህ በሽታ ከተከሰተ በኋላ ሊጠራ የሚገባው እንደ ከዚህ በፊቱ አተት ተብሎ እንደሆነ በማስጠንቀቅ እንደተነገረ መረዳት ተችሏል። በዚህ በግንቦት ወር እየጣለ ያለው ከባድ ዝናብ በመሆኑና ማል ከተማው በቤቶች ፍርስራሽና በቆሻሻ በእጅጉ የተበከለ በመሆኑ የበሽታው የመከሰት ስጋት እንደማያጠራጥር ብዙዎች አስተያየታቸውን ሰንዝረዋል። ከዚህ በተያያዘም ከሶማሊያና ከደቡብ ሱዳን ከረላ ለማግኘት በተለያዩ ካምፖች ውስጥ የሚኖሩ ስደተኞች የመኖሪያ ስፍራ ውስጥ ኮሌራ መከሰቱ የታወቀ ሲሆን ከስደተኞቹ ጋር የሥራ ግንኙነት ካላቸው ሰራተኞች መካከል ጥቂቶች በበሽታው መለከባቸው እየተሰማ ነው።
Fund for Peace የተባለ ነጻ ገለልተኛና ለትርፍ የማይሰራ የጥናትና የትምህርት ተቋም ሰኞ ግንቦት 7 ቀን ባወጣው ዘገባ በማህበራዊ በፖለቲካና በኢኮኖሚ አለመረጋጋትና ውጥረት ያለባቸውን አገሮች መርምሮ በደረሰበት ውጤት መሰረት አደገኛና አስጊ በመሆን ኢትዮጵያ ከ178 አገሮች መካከል በአንደኛ ደረጃ ተገኝታለች። ሜክሲኮና ቱርክ በሁለተኛና በሶስተኛ ደረጃ ሲቀመጡ አሜሪካ 13ኛውን ቦታ ይዛለች። በኢትዮጵያ ለረጅም ዓመታት ውስጡን ሲብላል ላይ ነበረው ውጥረት ባለፈው ዓመት የፈነዳ መሆኑን ጥናቱ ጠቁሞ በብሔረሰቦች መካከል ያለው ልዩነት፣ የመሬት ጥያቄ፣ ድርቅና እንዲሁም የመንግስት ስልጣን ባንድ ቡድን ስር የመውደቅ ጥያቄዎች ለቀውሱ ዋና ዋና ምክንያቶች ናቸው ብሏል።
የቆሻሻ ናዳ ጉዳት የደረሰባቸው እስካሁን የተገባላቸው ቃል ተግባራዊ እንዳልሆነ ታወቀ። የዛሬ ሁለት ወር ግድም የአዲስ አበባ ቆሻሻ ክምር ድርምሶ ከሁለት መቶ በላይ ህይወት እንደቀጠፈ በሰቀቀን የሚታወስ ነው። በወቅቱልባቸው በደረሰው ሀዘን የተሰበሩ ወገን ወዳድ ግለሰቦችና ድርጅቶች 55 ሚሊዮን ብር የሚጠጋ ገንዘብ ማዋጣታቸውና ገንዘቡ በጉዳቱ ሰለባዎች መቋቋሚያነት እንደሚውል በተደጋጋሚና በስፋት ሲነገር እንደነበር የማይዘነጋ ቢሆንም እስካሁን ግን ገንዘቡ የዋሽታ መሆኑን ተጎጆች በመረት ያስረዳሉ። ለ56 ቤተሰቦች አነስተኛ የሆኑ የጋራ መኖሪያ ቤቶች እንደሚታደሏቸው የተሰበከው ወሬ ሆኖ ቀርቷል። ሌሎች አነስተኛ የሆኑ የኪራይ ቤቶች እንደሚዘጋጁላቸው የተገለጸው ተግባራዊ ባለመሆኑ እነዚህ የቅርብ ዘመዶቻቸውና ወራጆቻቸው እንዲሁም ቤቶቻቸውን ንብረቶቻቸውን በቆሻሻ ናዳ ያጡ አሁንም ላስቲክ ወጥረው በዛው በቆሻሻ ክምሩ አካባቢ ከሞት ጋር እየተናነቁ ህይወት አይሉት ሞት ኑሮን ለመቀጠል ተገደዋል። የተሰበሰበው ገንዘብን ወያኔዎቹ ተቀራምተውታል የሚለው ስጋትም እየጨመረ ነው።
የአካባቢያችን ተጨባጭ ሁኔታ ይበልጥ እየተወሳሰበ መሆኑ በታዛቢዎች ጫና ተሰጥቶ ተገልጿል። ኢትዮጵያ ተቀማን የሚጠብቅላት መንግስት የላተምና በግብጽ እየተካሄደ ያለው ከበባ በመጠናከር ላይ ነው ማለት ይቻላልም ተብሏል። ይህ እንዳለ ሆኖ ግብጽም ጸረ ኢትዮጵያ ግንባር ለመፍጠር የምታደርገው ጥረት የተሳካ አለመሆኑን እየታየ ነው። ሱዳን በሳውዲና ቃታር ሙሉ ድጋፍ ተኩራርታ አመታት ያስቆጠረውን የሃላይብ ድንበር ጥያቄ በማንሳት ከግብጽ ጋር እስከ መጣቆስም ደርሳለች። ግብጽ ወታደርና መሳሪያ ወደ ደቡብ ሱዳን በመላክ ወያኔ በዚያ የበላይነቱን ለማስፈን የሚጨረጨረውን ለማክሸፍ ስትጥር፣ ሱዳን ደግሞ ጸረ አልሲሲ የሆኑትን የሙስሊም ወንድማማቾች በሱዳን ተቀብላ ማስፈራም ተጠቅሷል። በራሱ ህዝቦች ሳሙናው ሙሰቪኒ የሚባለው የኡጋንዳው አምባገነን ከግብጽ ጋር ተቀራርቦ እየሰራ፣ በሌላ በኩል ደግሞ ከወያኔም ጋር እንደገና መሞዳሞድ ጀምሯል ተብሏል። ኡጋንዳ ወደ ቃታር የቀን ሰራተኞችን በብዛት ልትልክና ለሙሰቪኒ የቅርብ ዘመዶች ትርፍ ልታስገኝ ስትነሳ፣ ሱዳን ደግሞ 6000 ወታደሮችንና የጃንጃዊድ ሚሊሻዎችን ወደ የመን በመላክ ከሳውዲ ጋር ገጥማ ተጠቃሚ ሆናለች። ይህ በእንዲህ እንዳለ አሜሪካም በሱዳን ላይ ጥሎት የነበረውን ማዕቀብ አንስቶ ከሱዳን የጸጥታ ኃይል ጋር የቅርብ ትብብር እያደረገ መሆኑም ተነግሯል። በግርግሩ ሻቢያ ከግብጽም ከሳውዲም ከቃታርም ትርፍና ድጋፍ እያገኘ መሆኑም ተነግሯል። በአሰብ የሰፈሩ የአረብ ኤሚሬትስ የውጊ አውሮፕላኖች በቀይ ባህር የአፋር አሳ አጥማጆችን መደብደባቸውና መግደላቸውም ተዘግቧል።
ወያኔ ከግብጽ ጋር ያለው ግንኙነት እየሻከረ በመሄድ ላይ መሆኑ ተነገረ። ግብጽ የአባይ ተፋሰስ ሀገራት አባል ለመሆን በኡጋንዳው ፕሬዝዳንት በሙሴቪኒ አማካኝነት የቀረበውን ሐሳብ ወያኔ መቃወሙ የግብጽና የወያኔ ግንኙነት ወደ አስከፊ ደረጃ እየመራው እንደሆነና መዘዙ ጦርነትን ሊያስከትል እንደሚችል አርቆ ማየት ተገቢ እንደሆነ የፖለቲካ ተንታኞች ያስረዳሉ። ካሁን ቀደም ኡጋንዳ በተደጋጋሚ ሰልፏን ታደርግ የነበረችው ከወያኔ ጋር እንደሆነ የሚታወቅ መሆኑን የሚያነሱት የአካባቢው የፖለቲካ ሁኔታ መተንተን እውቀቱ ያላቸው እንደሚሉት አሁን የተከሰተው ሁኔታ የግብጽ የዲፕሎማቲክ ዘመቻ ውጤት መሆኑን ያስረዳሉ። የውያኔ የግብጽን ወደ አባይ ተፋሰስ አገራት የትብብር መድረክ እንዳትመለስ የሚያቀርበው ሙግት ካሁን ቀደም ረግጥ አወጣለች የሚል ሲሆን፣ ይህ የመሟገቻ ነጥብ ውሃ እንደማያነሳ ብዙዎችም ያስረዳሉ።
አምነስቲ ኢንተርናሽናል ግንቦት 8 ቀን ባወጣው መግለጫ የውያኔው ፍርድ ቤት በዮናታል ተስፋዬ ላይ ያስተላለፈውን ውሳኔ አውግዟል። ዮናታል ተስፋዬ ተይዞ በቁጥጥር ስር የዋለው በታህሳስ 2007 ዓ.ም ሲሆን በፌስቡክ ገጾቹ ላይ የወያኔ አገዛዝ ህዝቡ የሚጠይቃቸውን ጥያቄዎች በአግባቡ በሰላማዊ መንገድ እንዲሁም በውይይት ከመፍታት ፈንታ ኃይልን ተጠቅሟል በሚል ሐሳቡን በመግለጹ በወንጀለኛነት ተከሶ የተፈረደበት መሆኑ ብዙዎችን አስቆጥቷል። ዮናታል ተስፋዬ በጠበቃው አማካይነት በፌስቡክ የጻፋቸው ሐሳቦች ለመሰንዘር ህገ መንግስታዊ መብት ያለው መሆኑን ቢከራከርም ፍርድ ቤቱ በሰጠው መልስ ዮናታን ያስተላለፈው ሐሳብ ህገ መንግስቱ ከሚሰጠው መብት ያለፈ ነው በማለት ጥፋተኛ በማለት ፈርዶበታል። የአምነስቲ ኢንተርናሽናል ምክትል ኃላፊ ስለ ጉዳዩ በሰጡት መግለጫ ሐሳብን መስጠት በማናቸው መመዘኛ እንደወጀን ሊያስቆጥር አይችልም ካሉ በኋላ አረመኔያዊ የሆነ የወያኔ ያሸባሪነት ህግ ሰላማዊ የሆነውን ዜጋ ለ20 ዓመት እስራት መዳረጉ የሚያሳዝን ነው ብለዋል። ውሳኔው አሳፋሪ የሆነና ዜጎች በኢትዮጵያ ውስጥ ምን ያህል እየተረገጡ እንደሚኖሩ የሚያሳይ ነው ተብሏል። የኢንፎርሜሽን መረብ ጸጥታ ድርጅት የተባለው የውያኔ ተቋም በ2009 ዓመተ ምህረት ብቻ ከ256 በላይ የሳይበር ጥቃት የደረሰበት መሆኑን ገልጿል። የሳይበር ጥቃቱ የደረሰው በቴሌኮሙኒኬሽን የገንዘብና በሌሎች የኢንፍራስትራክቸር ተቋሞች ሲሆን በገንዘብ ሲተመን ምን ያህል ጉዳት እንዳደረሰ ሳይገልጽ ቀርቷል። ባለፈው ሳምንት በ155 ሀገሮች የተሰራጨው የሳይበር ጥቃት ኢትዮጵያንም ያጠቃለለ መሆኑን ተገልጿል። የውያኔ አገዛዝ ዜጎች ኢንተርኔት አገልግሎት እንዳይኖራቸው በየጊዜው ነጻነታቸውን ሲያፍንን የቆየ መሆኑም ይታወቃል። በአስከፊ አገዛዙ የተማረሩና በሙያው የሰለጠኑ ዜጎች ከሀገር ውስጥና ከውጪ በአገዛዙ ተቋሞች ላይ የሳይበር ጥቃት አልፎ አልፎ ማካሄዳቸው ይታወሳል።
አሜሪካ ለወያኔ እያደረገች ያለውን የገንዘብ ድጎማ ልታቆም እንደምትችል ስጋት ማሳደሩ ተሰማ። አሜሪካ በየአመቱ ለወያኔ የጸረ ሽብር ዘመቻ ሸሪክነት አንጻር ከ130 ሚሊዮን የአሜሪካ ዶላር በላይ ስትለግስ እንደነበር የሚታወቅ ነው። ይህ ገንዘብ በቀጥታም ሆነ በተዘዋዋሪ እየዋለ ያለው ህዝብን ለማፈኛ፣ ለመጨቆኛና ለመጨፍጨፊያነት መሆኑን በተለያዩ ጊዜያት የአሜሪካ መማክርቶች ተቃውሞ ከመሰንዘር አልፈው በወያኔ ላይ ማዕቀብ ሊጣልበት እንደሚገባ የሚያስገድድ ረቂቅ ህግም እያዘጋጁ ያቀርቡ እንደነበር ይታወሳል። አዲሱ የአሜሪካ ፕሬዝዳንት አላስፈላጊ የሆኑ ለተለያዩ ሀገራት የሚወጣውን ወጪ ለመቁረጥ ወይም ለማቆም በመነሳታቸው የስጋት መናሩ የታወቀ ሲሆን ለወያኔ ቁንጮች ቅርበት ያላቸው እንደሚሉት ወያኔን እያስጨነቀው እንደሆነ መረዳትም ተችሏል። በአሜሪካ ፕሬዝዳንት የምርጫ ዘመቻ ወቅትም ወያኔ በሚሊዮን የሚቆጠር የአሜሪካን ዶላር በማፍሰስ ለሂላሪ ክሊንተን ዘመቻ ማካሄዱ በአሁኑ በአሸናፊው የአሜሪካ መንግስት በጥቁር ቀለም እንዲከተብ አድርጎታል የሚሉም በርካቶች ናቸው። ከዚሁ ጋር በተያያዘም ባሳለፍነው ሳምንት የሁለቱ የአሜሪካ መሪ ፓርቲዎች መማክርቶች በጎንደር፣ በባህር ዳርና በአካባቢዎች እንዲሁም በተለያዩ የኦሮሞ አካባቢ የተካሄዱ አፈናዎችን፣ ግድያዎችን፣ እስራቶችና በፖለቲካ እስረኞችና በጋዜጠኞች ላይ የሚፈጸመውን ዘግናኝ ግብረ ስየል በማንሳት ወያኔ ሊወገዝ እንደሚገባውና በጭፍን የጸረ ሽብር ዘመቻ ሸሪክነት ድጋፍ ሊደረግለት እንደማይገባ ዘመቻው መክፈታቸውን ታውቋል። ቀድሞውኑ ቢሆን ከግብር ከፋዩ የአሜሪካ ህዝብ የሚሰበሰበው ገንዘብ ለወያኔ ቁንጮች መክበያነት እየዋለ እንጂ ለጎሰቆሉ የኢትዮጵያ ህዝብ ጥቅም እየዋለ ባለመሆኑ ይህ ዘመቻ በግብር ከተረጎመ የወያኔ ቁንጮችን የገንዘብ ምንጭ ያደርቃል የሚል ብርቱ ግምት እየሰጠ እንደሚገኝም ለማወቅ ተችሏል።
የወያኔ አገዛዝ ባለፉት 10 ወራት ለሱዳንና ለጅቡቲ የኤሌክትሪክ ኃይል ሸጦ 49 ሚሊዮን ዶላር ያገኘ መሆኑን ገልጿል። በርከት ባለው የኢትዮጵያ ክፍል ኤሌክትሪክ ኃይል በሌለበትና እንደ አዲስ አበባ ባሉ ከተሞች ለቀናትና ለሳምንታት የኤሌክትሪክ ኃይል በሚቆራረጥበት ሁኔታ ኤሌክትሪክ ኃይል ወደ ውጪ ተሸጠ መባሉ ብዙዎችን አስገርሟል። ተገኘ የተባለው የውጭ ምንዛሪ በተለያዩ ምክንያቶች በባለስልጣኖች ተመንትፈው ወደ ውጪ እንደሚወጣ የሚናገሩ ዜጎች ህዝብ ድርብ በደል እየደረሰበት ነው በማለት አስተያየታቸውን ይሰጣሉ።
የወያኔ ባለስልጣን ቴዎድሮስ አድሃኖም የዓለም የጤና ድርጅትን ለመምራት ተወዳዳሪ ሆኖ መቅረቡና ግለሰቡ ያፋኙና የጨፍጫፊው አገዛዝ አካል ሆኖ በህዝብ ላይ ሲያደርስ ለነበረው ግፍ ሁሉ ተጠያቂ መሆኑን በመግለጽ የጤናውን ድርጅት ለመምራት ኃላፊነት እንዳይሰጠው ኢትዮጵያውያን ከፍተኛ ትግል እያካሄዱ መሆናቸው ይታወቃል። ቅዳሜ ግንቦት 5 ቀን የኒውዮርክ ታይምስ ጋዜጣ ባወጣው ዘገባ ቴዎድሮስ አድሃኖም በሶስት የተለያዩ ጊዜያት በአገሪቱ የገባውን የኮሌራ በሽታ ህዝብና የዓለም አቀፉ ህብረተሰብ እንዳያውቅ ደብቋል በማለት አጋልጧል። የቴዎድሮስ አድሃኖምን ወንጀል ያጋለጡት በዓለም አቀፍ ደረጃ ታዋቂ የጤና ኤክስፐርት የሆኑትና ከቴዎድሮስ ጋር ለቦታው የሚወዳደሩት ለዶክተር ናባሮ አማካሪ የሆኑት ዶክተር ናቸው። ቀደም ብሎ የኮሌራ በሽታ በኢትዮጵያ ተከስቶ በመስፋፋት ላይ በነበረበት ወቅት በሽታው ኮሌራ ሳይሆን አተት፣ አጣዳፊ የትውከትና የተቅማጥ በሽታ በሚል የሽፋን ስም እንዲጠራ የወያኔ ባለስልጣኖች በማስፈራራት ጭምር በውጭ ሀገር የእርዳታ ሰጪ ድርጅቶች ላይ ተጽዕኖ ማድረጋቸውና ከበሽተኞቹ ላይ ተወስዶ በድብቅ ወደ ውጭ የወጣው ሳምፕል ሲመረመር ኮሌራ መሆኑ ተደርሶበታል ተብሏል። ይህ ሁሉ የሆነው ከ1998 እስከ 2004 ዓመተ ምህረት ቴዎድሮስ አድሃኖም የጤና ጥበቃ ሚኒስቴር ኃላፊነት ላይ ሆኖ መሆኑ የተጋለጠ ሲሆን አገዛዙ አሁንም ቢሆን በሽታውን አተት ብሎ መጥራቱን ቀጥሎበታል ብሏል። ምርጫው የሚካሄደው ግንቦት 14 ቀን ነው።
ወያኔ ቴድሮስ አዳኖምን ለማስመረጥ ያደረገ ያለው ዘመቻ በርካታ ተብታብ እንደገጠመው ተጠቆመ። ቴድሮስ አዳኖም የወያኔ ፈላጭ ቆራጭነት መገለጫ ነው የሚሉ እንደሚያስረዱት ከ15 ዓመታት በላይ በጤና ሚኒስቴርነት መሰየሙን ያነሳሉ። ቴድሮስ በሁሉም የወያኔ ወንጀሎች እጆቹ የተጨማለቁ በመሆኑ በወንጀሉ የሚጠየቅ መሆኑን በመጥቀስና ለሚመለከታቸው ዓለም አቀፍ ድርጅቶች የቀረበበት ክስ ለመጫ ሳይሆን ዓለም አቀፍ ፍርድ ቤት የሚገትረውና በእስራት የሚያስቀጣው መሆኑን ብዙዎች ያስረዳሉ። ወያኔ አዲስ አበባ እንደገባ ከፈረሳቸው ድርጅቶች አንዱ በአገሪቱ በገዳይ በሽታነት ከተመዘገቡት አንዱ የሆነውን የወባ በሽታን ለመቆጣጠር የተቋቋመውን የወባ ማጥፊያ ድርጅትን ነው። ይህ የሆነው በቴድሮስ ሚኒስትርነት ዘመን መሆኑ ሰውየው ወንጀለኛ እንጂ የጤና ጠባቂ ሰው አይደለም የሚሉ ሰዎች ቁጥር ብዙ መሆኑን ተገንዝበናል። ለኮሌራ አተት የሚል ስያሜ የሰጠና ኤችአይቪን በስርጭቱና በገዳይነቱ እየተስፋፋ ያለበት ሁኔታ ከዓለም ህብረተሰብ የሸሸገ ወስላታ በመሆኑ ወንጀለኛ ነው የሚሉ በርካቶች ናቸው። ወያኔ ይህን ሰው ለማስመረጥ የሀገርን ገንዘብ ለጀንጃኞች ለሎቢስቶች ለመክፈል በሚሊዮን የሚቆጠር የአሜሪካን ዶላር እያፈሰ መሆኑን ለጉዳዩ ቅርበት ያላቸው ወገኖች ያጋልጣሉ።
የዓለም የጤና ጥበቃ ድርጅት ወንጀለኛ አይመራውን በሚል ርዕስ የኢትዮጵያ ፖለቲካ እስረኞች ኮሚቴ ግንቦት 12 ቀን መግለጫ አውጥቷል። ባለፉት 26 ዓመታት ኢትዮጵያንና ኢትዮጵያዊነትን በማዋረድና በማጥፋት ለተሰሩ ስራዎች ከተጠያቂዎች ቁንጮዎቹ መደዳ በዋነኝነት የተሰለፈው አረመኔው ግለሰብ ለዚህ ትልቅ ኃላፊነትን ማጨት የዓለም ጤና ጥበቃ የሚለውን ትልቅ ስም አዋራጅ ነው ይላል። መግለጫው ቀጥሎ ቴድሮስ አዳኖም ኢትዮጵያ ውስጥ ለተሰሩ ዘር አምካኝ ተግባሮች ወንጀለኝነት ሊጠየቅና ፍርድ ሊሰጠው የሚገባ መሆኑ እየታወቀ ለዚህ ኃላፊነት መመረጥ ሳይሆን ለእጩነት መቅረቡ ለኢትዮጵያ ታላቅ ውርደት መሆኑን መግለጫው አጽንኦት ሰጥቶ ገልጿል። ለዚህም ታላቅ ብሔራዊ ንቀትና ውርደት መልሱ በኢትዮጵያ እንጂ ሌላ ስላልሆነ ኢትዮጵያውያኖች ይህን ውርደት ይስማኛሉ በሙሉ በተለያዩ አካባቢዎች ተቃውሟቸውን ማሰማት ይገባል በማለት ድርጅቱ መግለጫውን አጠናቋል።
የጎሳ ፌደራሊዝም በዜጎች መካከል ቅራኔ እየፈጠረና ልዩነታቸውንም እያሰፋ መሆኑን አንዳንድ ወገኖች እየገለጹ ይገኛሉ። ሰሞኑን የሞያሌን ከተማ የጎበኘው የጋርዲያን ጋዜጠኛ በአካባቢው የተመለከተውን ስዝብት በጋርዲያን ጋዜጣ ላይ አስፍሯል። ሶስት ሰንደቅ ዓላማዎች የሚውለበለቡባት እንደ አፓርታይድ ዘመን የጎሳ ትምህርት ቤቶች ተለያይተው ለጎሳዎቻቸው ብቻ አገልግሎት የሚሰጡባት፣ ተቃራኒ የፖሊስ ኃይልና አስተዳደር ያሉባት የሞያሌ ከተማ ኦሮምኛ ተናጋሪ በሆኑት በቦረና ኦሮሞዎችና በጋሪ ሶማሌ ነዋሪዎች ያለውን የሰፋና አደገኛ ልዩነት የምታሳይ መሆኗን ጠቅሶ ይህም በጎሳና በቋንቋ ላይ የተመሰረተ ፌዴሬሽን ያመጣው ጠንቅ እንደሆነ ጠቁሟል። ዘገባው ባለፉት ጥቂት ወራት ከሶማሊ ግዛት እየተነሱ ጥቃት የሚያደርሱ የልዩ ፖሊስ አባላት ወደ ኦሮሞ ግዛት በመሄድ በርካታ ሰዎች መግደላቸውን፣ ትምህርት ቤቶች መዝረፋቸውን፣ አስተዳዳሪዎች በስራ ገበታቸው እንዳሉ መረሸናቸውን፣ እንዲሁም ሴቶች መደፈራቸውን ገልጸዋል።
ኢቢሲ ለሚባለው ለወያኔ የቴሌቪዥን ተቋም ይሰራ የነበረው ብሩክ እንዳለ ከቴዲ አፍሮ ጋር ያደረገው ቃለ ምልልስ እንዳይተላለፍ በወያኔ አገዛዝ በመታገዱ ያለውን ተቃውሞ ለማሰማት ስራውን የለቀቀ መሆኑን የዜና ምንጮች ገልጸዋል። ብሩክ በፌስቡክ ገጹ ላይ ባስተላለፈው መልእክት ቃለ ምልልሱ እንዳይተላለፍ መደረጉ የጋዜጠኝነት ሙያ ዝቅ የሚያደርግ መሆኑን ገልጾ ይህን ሁኔታ ህሊናው ሊቀበለው ባለመቻሉ ስራውን ለመልቀቅ መገደዱን አብራርቷል። ኢቢሲ የተባለው የቴሌቪዥን ጣቢያ ለአገዛዙ ፕሮፖጋንዳ መሳሪያና አፈቀላጤ ሆኖ ከመቆየቱ ባሻገር የአሰት ፕሮፖጋንዳቸውን በመንዛትና የተቃዋሚዎችን ስም በማጥፋት የሚያገለግል መሆኑ ይታወቃል። አይሪን የተባለው የተባበሩት መንግስታት ድርጅት የዜናና የመረጃ መጽሔት ሰኞ ግንቦት 7 ቀን ባወጣው ዘገባ በሊባኖስ ውስጥ ከሚሰሩ የቤት ሰራተኞች መካከል ቢያንስ ሁለቱ በየሳምንቱ የሚሞቱ መሆናቸውን ገልጾ ከዚህም ውስጥ ቁጥራቸው ቀላል ያልሆነ ኢትዮጵያውያን እንዳሉበት ዘግቧል። ግፍና በደል የበዛባቸው በየቤቱ ከባርነት ባልተናነሰ ሁኔታ የሚሰሩት ብዙዎቹ ሰራተኞች የሚሞቱት ከፎቅ ላይ በመዝለል ወይም በመጥፎ ሁኔታ ራሳቸውን በመግደል መሆኑና እንደ ፈረንጆቹ አቆጣጠር በ2016 ዓ.ም ብቻ ከ1138 ሰራተኞች በላይ ራሳቸውን አጥፍተው አስክሬኖቻቸው ወደ የአገራቸው የተመለሱ መሆናቸውን ገልጸዋል። ከኢትዮጵያ፣ ከባንግላዴሽ፣ ከስሪላንካ፣ ከፊሊፒን እንዲሁም ከኬንያ የሚመጡ የቤት ሰራተኞች ካፋ በተባለ የግል አስቀጣሪ አማካይነት ስለሚመጡ አሰሪዎቻቸው ሙሉ ቁጥጥር እንዲኖራቸው አድርጓል ብሏል። ብዙዎቹ ለአገልግሎታቸው ምንም የማይከፈላቸው ከመሆኑም በላይ በአሰሪዎቻቸው አስገድዶ መደፈርና ድብደባ የሚደርስባቸው መሆኑ ጋዜጣው ዝርዝሮ ዘግቧል።
የፍቅር ዜና ፕሮግራማችን በዚሁ ይጠናቀቃል።
አህያም ሲበለት ወልድባም ሲታረስ ከዚያ ጊዜ እስከዚህ እንዴት ነው የደረስን ብሎ መጠየቁ መከረሙ ተገቢ ነው። የውያኔ መርገም በሻቢያ ታጅቦ በምዕራባውያን ድጋፍ ታጅሎ በአገራችን ላይ ሊመጣ ነው ሲባል የሚያዳምጥ ጆሮ ብዙ አልነበረም። ከሀገር ትግል አንጻር ሙጀሌ የሆኑትን ወያኔዎች ልጆቻችን ናቸው ደግፏቸው ብለው አንዳንዶች ልፈፋን ተያይዘው አገር ብሎ የሚታገለውን ኃይል ደም የጠማውና አማራ በሚል ሊነጥሉት ሊያወግዙት ተነሱ። የአገርን ሚዛን ያቀደለው አገሩን ጠባቂ ሊሆን የሚገባው ዜጋ ነው ብንል ስህተት አይሆንም። ሁሉም ማለት ባይሆንም ቁጥሩ ጥቂት የማይሆን ዜጋ ተዘናግቶ ከአረመኔው ደርግ የሚበስ አይመጣም ብሎ በወያኔ አወናባጅ ቅስቀሳ ተደናግሮ ለወያኔ ወረራ ሰለባ ሆኗል። በጊዜና በጠዋቱ እባብን በእንጭጩ እንዲሉ ወያኔን ማደናቀፍና ማገድ ሲገባ ይህ አልተደረገም። ዋጋውን ዛሬ እየከፈልን ነው። ዛሬ የአህያ ቄራ ተመስርቶ በለታው ሲከናወን ብቻ ሳይሆን ክቡር የዋልድባ ገዳምም ሲታረስ ሲደፈር እያየን የምንሸከመው ሆኗል። ሰዎቹ ውርደት ካባቸው በመሆኑ ነፍሰ ገዳዮችን ክቡር ሲባል በነበረው የአዲስ አበባ ቅድስት ሥላሴ ቤተክርስቲያን መቅበሩን ተያይዘውታል። መለስና ካድሬው አቡን በዚያ ከተቀበሩ ሰይጣንስ ጎራቢል ምን ያስተንቃል? ወያኔ በላይ በላዩ በአገር ላይ ግፍን እየፈጸመ ውርደትን እያዘነበ ነው። አንዳንዴ የሆነች ተቃውሞ ታጋጥመዋለች፣ ግን ወይ በድለላና ገንዘብ አሊያም ባፈና ያኮላሸዋል። ወደ ኋላ እይታን መውሰዱ ከሆነ ስህተትና ተመክሮ ትምህርትን ገብይቶ የተሻለ ለመስራት መሆን ይገባዋል። ዛሬ ታሪክን ባሰኛቸው እየቃኙና እየተረጎሙ ቂምን የሚያነግሱ ለማንም የማይፈይዱ መሆናቸው እነሆ እየታየ ነው። ዛሬ ባለንበት የታሪክ ሁኔታና ጊዜ ከመቶ ዓመት በፊት ይህ ሆኗል ተደርጓል በሚል ያውም ሐቅን መሰረት ያደረገ ሳይሆን ተብትበን በአጓጉል ቂም መናወዙ ለወያኔ ቢጠቅም እንጂ ለማንም ፋይዳ የለውም። የአሮጌ ታሪክን ሂደት ለታሪክ መርማሪዎችና መዝጋቢዎች ትተን ዛሬ እንደ ሕዝብ የምንተባበርበትን መንገድ መሻቱ ዋናው ግዳጃችን ሊሆን የሚገባው ነው። ታሪኩን የረሳ ስህተቱን ይደግማል ቢሆንም ከወቅቱ ግዳጅ አንጻር በምን ላይ ማተኮር ይገባል ለሚለው ትግልን ጠቃሚ ምላሽ መስጠቱ የሚያዋጣ ነው። ድሮ ይህ ሁኔታ ተከስቶ ነበርና ዛሬ እንደ ሕዝብ ያንን እያላዘን እንነካከስ ብሎ መድረቁ ንቃት ሳይሆን መደናቆር ነው ልንልም እንችላለን። በአሁን ወቅት በዚህ በዚያ ብቅ ያሉ ጽንፈኞች የቆየ ቁስልን እየነካኩ ሕዝብን እርስ በርሱ ለማጋጨት የሚያደርጉት ከይሲ ሙከራ ስሩ ቢፈለግ ከወደ አድዋ ወያኔ መሆኑ ሊታወቅ የሚችል ነው። ወያኔ ወደ ውድቀቱ እያመራ መሆኑን ራሱም ተገንዝቦታል። እንዳበደ ውሻ በዚህ በዚያ የሚናከሰውም ለዚህ ነው። ሕዝብ በትግሉ ድልን ሊያገኝ ወያኔ ሊጥል ይችላል። ቀደም በተደጋጋሚ እንዳየነው ግን ሕዝብ ድል እንዳይቀማ ከወዲሁ ነቅተን መዘጋጀትና መታገል እንዳለብን ግልጽ ነው። ራባውያን ወያኔ ስልጣኑ መሰረት ያሰፋ መስሎ ተለጣፊዎችን ሰብሰብ አድርጎ አዲስ አወቃቀር ሽግግር ብሎ እንዲያደናግር ብለው ይገፉትም ስልጣኑን በሚመለከት ጭፍንና ስግብግብ ነውና ካደሩለት ፍሩሽካ ቡድኖች ጋር እንኳ ሊስማማ አልቻለም። ምዕራባውያን በወያኔ እብሪት እና ድርቅ ማለት የራሳቸው ጥቅም እንዲነካ ፈላጊዎች አይደሉምና በግብጽ አልሲሲን እንደተጠቀሙበት የወያኔን ጀነራሎችና ኮሎኔሎች አነሳስተውና የውስጥ መፈንቅልን እውን አድርገው ቀውሱን ሊወጡ እያፌሩ ናቸው። ወያኔ ተንኮታክቶ የሚገኘው የሕዝብ ድል በእነዚህ መነጠቅ የለበትም። በወያኔ ላይ የሚገኘው ድል ለጽንፈኞች አመቺ ሆኖ አገራችን ላስከፊ የግንጠላና የእርስ በርስ ፍልሚያ ሰለባ መሆን የለባትም። ይህን ስንገነዘብ ከወዲሁ መውሰድ ያለብንን ጥንቃቄና ምን ማድረግ አለብን ለሚለውም የሚያዋጣ መልስ ልንሰጥ እንችላለን ማለት ነው። መለስተኛ ልዩነቶችን ወይም የቆዩ ቁርሾዎችን ወደ ጎን አድርገን ትተን በጸረ ወያኔ መሰረታዊ አቋም ዙሪያ ተሰባስበን እኔ ያልኩት ካልሆነ እኔ ካልገዛው አገር ትፍረስ ወዘተ በሚል ቅዠት ሳንመራ በጋራ ሁሉን በሰላምና በዲሞክራሲ ሊያኖር በሚችል ስብስብ ዙሪያ ቆመን ኢትዮጵያን ማዳን ግዳጃችን ሆኖ ይገኛል። በዚህ መስክ በወንጀል ያልተሰማሩና ቢሰማሩም የህዝብን ይቅርታ የጠየቁም ተሳታፊ የሚሆኑበትን ሂደት ማሰብ የሚቻል ነው። ባለፈው አመት ስንት ያማራና ኦሮሞ ድርጅት ተብዬ እንደተፈለፈለ አይተናል። በዚያው ልክም ግንባር ስብስብ ብሔራዊ ቅንጅት በሚል በዚህም በዚያም አለና ሲሉ ከርመዋል። ለትግሉ የሰጡት ፋይዳ ምንም የለም። እንዲያውም ህዝብና ታጋዩን ኃይል ከፋፍለዋል። ጥላቻና ቁርሾን አጓጉል ፉክክርን ነው ያሰፈኑት። በሐቅ ህብረትን ፈላጊ ቢሆኑ ኖሮ እርስ በርሳቸው ወዲያውኑ ተባብረው ቡድን መፈልፈልና ማናከስን ባቆሙ ነበር። በተለይም የአገራችንን የነገ ዕጣ ህዝባችን ይወስናል እስከተባለ ድረስ ከወዲሁ መሿሿምና ገና ባልተያዘ ስልጣን ላይ መራኮትም ጭራሽም ባልታየ ነበር። ዛሬ ዋና ጠላታችን ወያኔ ነው ስንልም የለም ስለ ጨረንቆ ጦርነት ስለዋለልኝ ስለ መቶ ዓመት በፊት ታሪክ አንስተን እንፋለስ ባልተባለም ነበር። ስለ ፍቅር በስማሚ ቀር ያለው ሰይጣን ብቻ አይደለም። ሰላምና እርቅን ስምምነትና አንድነትን ፈላጊዎችም የሚሉት ነው። ከከረረና ከተወጠረ የማይበጠስ የለም። ለዚህም ነው ያለፈን ረገብ ባርጎ የዛሬን አብይ ግዳጅ አስቀድሞ መሰማራት ለሀገር ጠቃሚ ሆኖ የሚገኘው። ከጅማት የሚከረው የባለጌ ሃይማኖት ብቻ ነውም ተብሏል። ዛሬ በዓለም አቀፍ ደረጃ ያለው ጽንፈኝነት መሰረቱ ሃይማኖት እንዳልሆነም የሚታወቅ ነው። እንደተባለው አገሬ ጋራ ሃይማኖት የግል ነው የአገራችን መመሪያ። ይህን ተጻራሪዎችን እነ ቃታርና ሳውዲን ወያኔ በር ከፍቶ አገራችንን እየሰጣቸው ነው። ይህም አደጋ ተጋርጦብናል። ወያኔ ኢትዮጵያን ለመሸጥ አይኑን አያሽም። ኪሱ እስከሞላ ድረስ እናቱን ያስማማል ሳይሆን ወዲያውኑ ይሸጣል ነው እሱን የሚገልጸው። አህያም የሚበለተው ዋልድባም ተደፍሮ የሚታረሰው ትርፉን ወያኔ ስለፈለገ ብቻ ነው። ገና ብዙ ይጠብቀናል። የባብ ለማዳ የለውም። ወያኔ ቆዳውን ጥሎና ቀይሮ ሊገኝ አይችልም። ወያኔ የደደቢቱና ከዚያም የከፋ ወያኔ ሆኖ ነው መቀመቅ የሚወርደው። ልለወጥ ማለት አይችልም፣ አይመጣለትም። ቢሞክርም ነገር ዓለሙ ይበላሽበታል። ድርድር ሲል ድንግርግርን ማስፈን መሆኑ ቀደም በሜዳም ሆነ በ1997 ዓ.ም ያየነው ነው። ከወያኔ ዓለምንም ቀድመ ሁኔታ መደራደር ነው ሊሉን የቃጡት የተወሰኑ ባንዳ ምሁራን ደግሞ የወያኔ የድብቅ ቅጥረኞች መሆናቸውን እነሆ በሰሞኑ ልንታዘበቅተናል። ወያኔ እንደ ወያኔ የአገራችንን ችግሮች መፍትሄ አካል ሊሆን አይችልም። የደቡብ አፍሪካ ጥቁሮች በቅድሚያ አፓርታይድን ጥለውና አስወግደው ነው ወደ እርቅ ተብየው ሙሉ ፋይዳን ወዳላስገኘ ሂደት የቀጠሉት። የወያኔ ዘረኛ ስርዓት መወገድ መፍረሱ ቅድመ ሁኔታ ነው። የለም የሚሉ ቢያንስ የፖለቲካ እስረኞች ይፈቱ፣ በግፍ የተገደሉትንም ጉዳይ እንዲሁ ማንሳት ይጠበቅባቸዋል። እጅ ሰጥቶ የወያኔ ዕድሜ ማራዘሙ አገርን መጉዳትና መካድ ነው። ስለዚህም የለውጡ ሂደትና ስብስብ ጥረት በምንም አይነት ወያኔን ሊያካትት የሚችል አይደለም። ጸረ ወያኔ አገር ወዳድ ኃይሎች በዲሞክራሲያዊት ኢትዮጵያ ለችግሮች መፍትሄ የሚሹ መተባበር ይገባቸዋል። ይህን በተመለከተ ብዙ ጊዜ ስለ ሽግግር ጽፎና ቀስቅሶ የባጀው ኢሕአፓ ጥሪውን ሲያስተጋባ ቆይቷል። የአገር ወዳድ ኢትዮጵያዊ ድርጅቶችን ኅብረት እናስቀድም በሚልም ጥሪውን ደግሞ ደጋግሞ አሰምቷል። ከእኛ በላይ ድርጅት ላፈር ያሉትን ባሉበት መተው ደግሞ የግድ ሆኖ የተገኘ ነው። ራሳቸውን ግንባር ቀደም ብቸኛ መሪ የህዝብ አይንና ጆሮ ከሚሉት ጋርም ለመስማማት በእኩልነት እንገናኝ፣ እናብር፣ እንሰለፍ የሚለው መርሁ ሊፈቅድለት አልቻለም። ህብረት ስንልም ባዕዳን የሚሾፍሩት መኪና ውስጥ ለመግባት አለመሆኑ ለህዝብ ግልጽ ከሆነ አያሌ ዓመታት አልፈዋል። በዚህ መሰረት እንነጋገር፣ እንቀራረብ ከሚል አገር ወዳዶች ጋር የተጀመረው ጥረት እንዳለ ሆኖ ይሰፋ ይጠናከር ዘንድ ፍላጎታችን ነው። በድርጅቶች ውስጥ ገብቶ መዝማጅ ምስጦች ከሚሆኑትም ጋር ተሞኝተን ልንተቃቀፍም መታሰብ የለበትም። በመሰረቱ ግን አገርን ካስቀደም የነበሩና ያሉ መለስተኛ ቅራኔዎችን ወደ ጎን በመተውና በሐቅ በመግባባት ወደፊት ለመጓዝ መነሳት ግዳጅ ይሆናል። በኢትዮጵያዊነት በጸረ ወያኔነት ጋሬጣዎችን አስወግደን በወያኔ ላይ እናብር። ቀዳሚው ግዳጅ ኢትዮጵያን ማዳን ነው።
ጨፍርብን እንጂ እንዴ አረ ጨፍርብን የስንቷን አፈርሶ ሆዱ ተወድሶ የያንዳንዳችን ቤት ተሞልቶ በለቅሶ ያማራ ኦሮሞ የጋምቤላው ጋር ያፋር ሀዲያ የሙርሲ ሶማሌ የሌላም የሌላም እና ጥቁር ለብሳ ኢትዮጵያ ሀገራችን በእናንተ ጭካኔ በንጹሃኖች ደም ከርፍታ በስብሳ ጨፍሩብን እንጂ ምክንያት ደብድባችሁ የህዝባችን ደም እየጨለጣችሁ እናንተ ነርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ በኢትዮጵያችን ምድር ጧት ወጥቶ ማታ እስከሚመለሱ ሲሰነባበቱ ህፃና ወጣቱ ደግሞ ማዛውንቱ ወያኔ ከመባል አምላክ ይጠብቀን ሆኗል ምርቃቱ ጨፍሩብን አረ እናንተ ወያኔ ታት የግፈኞች ቁንጮ የገዢ ባለጌ የሙስና ዋሻ መረን ለቀቅ ዋልጌ እንደናንተ ጭካኝ ባለንበት ዓለም ካንስ ሚዝና ሞሶሎኒ ትለር አቋያችሁ ይል ሰው እንደቲማቲም ስትጨፈልቁ እንብኛለን ሁላ በቁሙ ስታንቁ ነፍስ እንደ ሙዝልጣይ ስታሽቀነጥሩ ሞትንም ተላምን ሬሳንም መቅጠሩ እናንተ ናርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ አው አሁንኛን አለክሳለን እናንተ ጨፍሩ ግድ የለም ጨፍሩ ደርብረብ አርጋችሁ የህዝባችን እንደም እየጨለጣችሁ እኛስ ከመናቆ በኢትዮጵያው ወግ በኢትዮጵያው ባህል እህት ወንድም ሲሞት እናት አባት ሲሞት አገር ጥቁር ስትለብ ሰርግም ይሰረዛል ጎረቤትም ቢሆን ጎረቤቱ ሲያዝን መጨፈር አቁሞ ይዞ ይወዳል ልጅ ይሄን የነበረ እናንተም በ11ዱ ሰዓት ሞታችሁ ሞታችን ደማችሁ ደማችን ብላችሁ መነሰ ወይ ማልቲ 12 ሰዓት ከሞላ በኋላ ማሩ ይመች ያድናል መደርደር መሃላ እኮ ጨፍሩብን ምናችሁ ተጎዳ እነ ሙጣስ ሽምባሽ ካራቢኔሮች የባንዳ ልጅ ባንዳ ነፃነት የጠማፉት የተራበው ቆመጡን ጨብጦ ምላጩን የሳበው በድር ያስከፍላል ለበላችሁት ነፍሳት ማወራረዳል አላም ማጣት የሚያንጹ አንደም በእናንተ የፈሰሰው ባራቱም ማዘን ምዝሯን ያለበሰው አው ምታጣጡበት ዋጋ ክፍያል ነው እዲያ እናንተ ነርገን ቀንና ሰዓቱ ተገጣጥሞ ሲገኝ የህዝባችንን ደም የምታጠሩበት ክርፋቱ ሲነሳ ሊፋቅ የማይችለው የታሪክ ጠባሳ የምትከፍሉት ዋጋ አለው ልጅ አበሳ ካልኮል በበለጠ በደም የሰከረ መችገላገላል ነፍሱን ካልገበረ በጭራሽም ይሆን በብር ቆጠራ ሲጨልምባችሁ እኛ ጋር ሲበራ እስከዚያው ጨፍሩ ላሎዬ ደምክላ እናንተ ናርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ የህዝብ ደም አለ በወያኔ ታትና በደጋፊዎቹ በግፍ የፈሰሰ መከፈል ያለበት ከእያንዳንዳቸው ላይ እየተቀነሰ አረ የህዝብ ንብረት አለ ወያኔ ታትና አጫፋሮቹ በግፍ የነጠቁት ሳይውል ሳያድር ቶሎም ይመልሱት እናማ ወኛና ለተሳለን እናንተ ጨፍሩ ግድ የለም ጨፍሩ ደረብረብ አርጋችሁ የህዝባችን ደም እየጨለጣችሁ እኛስ ከመናቆ በኢትዮጵያ ወግ በኢትዮጵያው ባህል እህት ወንድም ሲሞት እናት አባት ሲሞት አገር ጥቁር ስትለብስ ሰርግም ይሰረዛል እኮ ጨፍሩብን ምናችሁ ተጎዳ እነምንጣ ሹምባሽካራ ቢነሩ ቸባንዳ ልጅ ባንዳ ጎረቤትም ቢሆን ጎረቤቱ ሲያዝ መጨፈሩን አቁሙ ይሄዳል ይዞዝ ይሄን የነበረ እናንተም በ11ዱ ሰዓት ሞታችሁ ሞታችን ደማችሁ ደማችን ብላችሁ መነሳት ወይም አልፊ 12 ሰዓት ከሞላ በኋላ ማሩ ይመጫድናል መደርደር መሃላ እናንተን አያርገኝ ዋይ እናንተን አርገን ቀንና ሰዓቱ ተገጣጥሞ ሲቀ አው እናንተ ፍጹም አርገን ቀንና ሰዓቱ ተገጣጥሞ ሲቀ እኮ ጨፍሩ እንጂ ምናችሁ ተጎዳ እነሙጣዝ ሹምባሽ ካራ ቢነሩጭ የባንዳ ልጅ ባንዳ አው ጨፍሩ
የአስርን እናት ጅበላት የመላጣ ጎፈሬ እንዳቀሙ ነው ተብሏል ለኢትዮጵያ ደማቸውን አፍሰው ታሪክ የጻፉላት መሪዎችና ልጆችም ነበሯት በዚያው ልክ ደግሞ ነፍሰ ገዳይና አጥፊ አውሬዎች ፈልተውባት ታሪኳን ሲያጎጡና ህዝቧንም ሲያስለቅሱ ባሽተዋል የህብረተሰብ ሂደት እንዲህ ነው ጥሩንም መጥፎንም እንደ ክረምት ወንዝ አግበስብሶ የሚወስድ የኢትዮጵያ ገዢዎች ማናቸውም ቢሆኑ አገርን ያስቀደሙ ባለመሆናቸው ኢትዮጵያ ተጎድታለች ሁሉም ለስልጣናቸውና ለግብዝነታቸው ተገዢ በመሆናቸው የሀገራችንን ጥቅም ማስቀደሙ ተስኗቸዋል ለስልጣን ሲሉ ስንቱን ወርቅ ዜጋ ፈሽተዋል ወያኔም ይህን ባህል ባስከፊ ደረጃ እየቀጠለው ነው በጸያፍ ዘረኝነት አጅቦ ኢትዮጵያ አስር ወልዳ ጅበላት የሚባለው የሚቆምላት የሚንከባከባት በማጣቷ ነው ይህን ስንል በጥቅሉ እንዳልሆነ ግልጽ ነው ኢትዮጵያ ይብለው ገና ወያኔ ለስልጣን ሲገባ ህይወታቸውን የገበሩ ነበሩ ልጆቻችን ብለው ወያኔን አቅፈው ደግፈው ለተከተለው ጉዳት ሁሉ ተጠያቂ የሆኑም ብዙዎች ናቸው ከብቶች ከአራጃቸው ጋር ውሃ ይጠጣሉ እንደተባለው ከአገር ጣላት ወያኔ ጋር ሲሽኮራመሙ ሲተቃቀፉ ውይይት ሲያደራጁ ደግ ቀን መጣ ሲሉና ህዝብን ግራ ሲያጋቡ የቆዩ ጥቂቶች አልነበሩም በወያኔ ፋሽስታዊ ጫማ የተጨፈለቁትን የሚቆጥራቸው ጠፍቶ ታግተው ታፍነው ጠፍተዋል የማን ጥፋት ነው የጥቃቱ ሰለባዎች የሀባዎች ተገቢው መልስ አለን ከወያኔው ጋር እየገጠሙት ዛሬም ሊወቅጡን ደፋቀና እያሉ ናቸውና በማንነታቸው ላይ ቅንጣትም ብዥታ የለንም ያስርን እናት ጅብ የሚበላት አስሩ በቦታው ከጎኗ ባለመገኘታቸው ነው ለእናቱና ለእህቱ ያልቆመ ለአገሩ አይበጅም ተብሏል አገር አደጋ ላይ ወድቃ የወገን የልጅ ያለ ስትል መልስ ከጠፋ የሚከተለው አስከፊ ነው ጥርሱን ያገጠጠ ጅብና ተኩላ ይቀራመታታል ወያኔና ሻቢያ ማለት ነው የሆነውም ይህ ነው ዜጎች ተዘናግተው ጠላታቸውን ልጆቻችን ብለው ጊዜ ሰጥተው ለዘረኝነት ሰለባ ሆነው ኢትዮጵያን እርቃኗን አስቀሯት አገር ወዳዶች ለግድያ ሲቀርቡ ማንም ግድ አልነበረውም የወያኔ ትሎች ቅጥረኞች መድረክ አግኝተው ተወራጩ የአገር ወዳዶችን ግዳጅ አደናገሩ ዛሬ ራሳቸውን ታጋይ ሊሉ የሚቀጡት ሳይቀሩ ከነመለስ ዜናዊ ገጥመው በጸረ ወያኔዎች ላይ ተነሱ ጅብ ከሄደ ውሻ ጮኸ አይነት ዛሬ ጸረ ወያኔነን ቢሉ የሚያዳምጣቸውም የሚፈይዱትም የለም ያኔ ነበር እንጂ መጥኖ መደቆስ እየተባሉ ነው ተገቢም ነው ዛሬ ወያኔ እየተንገዳገደ ቢሆንም የባጀብን ይህ አስፈልግ የሆነው ጸረ ወያኔ ህብረት አልገኝ ስላለ ነው ዛሬም ቢሆን ከወያኔ መተቃቀፍን መደራደርን የመረጡ አሉ ተጃጅለው የሆኑትን ስንተው ተቀጣሪ የሆኑ ደግሞ መድረክ እያጣበቡ ናቸው የእርቅ ሰበካው መሰረት ባይኖረውም ያፋጭብናል ገብጋባው ወያኔ ግን እንኳን ከሌሎች ስልጣን ሊጋራ ቀርቶ ከተለጣፊዎችም በፍርፋሪ ሊደራደር ፈቃደኛ ሆኖ አልተገኘም። ሳይታለም የተፈታ ጉዳይ ነው። ወያኔ ወያኔ ነውና ድርድርና ስልጣን ከፈፈልና ያምንበትም ዘረኛ መስመሩን ይዞ ኢትዮጵያን አዋርዶና ድቆ አማራ ብሎ የሚጠራውን ህዝብ ከጥቅም ውጭ አርጎ ሊገዛና ሊቀጥል ነው ፍላጎቱ። በዚህ ላይ ምንም ብዥታ ማስተናገድ አገርን ይጎዳል። ወያኔ ጸረ አማራና ጸረ ኦሮሞ፣ ጸረ ህዝብ፣ ጸረ ኢትዮጵያ ነው። በመሆኑም ኢትዮጵያን የሚያድን ድርድር ሆነ እርምጃ ኮሶው ነው። ወያኔን በተመለከተ ከነበረን ተመክሮ በመነሳት ይህ ቡድን ምን ያህል ጸረ ኢትዮጵያ መሆኑን ለማጋለጥ በጣም ጥረናል። አድማጭ ማጠሩ ጥፋቱ የኛ አይደለም። ሌሎችም ወያኔ የሻቢያ መሳሪያ መሆኑን ገልጠውና ጋልጠው ጠንቀቅን በልብለው ነበር። ሰሚው ግን አልበዛም። ወያኔም ኢህአዴግ የሚለውን ጭምብል አጥልቆ ጠባብ ሳይሆን ኢትዮጵያዊ መስሎ ሰተት ብሎ ቤተ መንግስት ገባ። ያጨበጨቡ ጥቂቶች አልነበሩም። ወይ ጉድ ያሉት ግን ሰሚ አጡ። ዛሬ ይህን ሁሉ የምናነሳው ትላንትን ጠቅሶ ለማላዘን ሳይሆን ዛሬም ይህ መደናገር ሰፍኖ ስለሚታይ ወገን ነቃንበል፣ አንታለል፣ አንነዳ ለማለት ነው። ከወያኔ አለምንም ቅድመ ሁኔታ እንደራደር ባዮች አሁንም እየጮሁብን ነው። ብልህ ፖለቲካ ከወያኔ ጋር መደራደር ነው ይሉናል። ወያኔ በሰላም የሚወገድ አይደለም ስንልም ጠመንጃ ነካሽ ብለው ያወግዙናል። የሚያስገርመው ግን ወያኔ ከራሱ ተለጣፊዎችና ጫጩቶች ጋር እንኳን ሊደራደርና ሊስማማ አለመቻሉ ነው። ባልፈልጎ ጢም ጠልቶ ይላል የአገራችን ሰው። ወያኔን መጣል ማስወገድ ከተፈለገ ያመረረ ሁለገብ ትግል የግድ ነው። የአስርን እናት ጅብ የሚበላት አስሩ ሁሉም ስለጠፉ ነው። ማለትም ተከላካይ በመጥፋቱ አንድ ጅብ ወያኔ አገርን የሚቀራመተው አስር ተከላካይ ዜጋ ሲጠፋ ነው። በየምክንያቱ ስንገዛ፣ ስንደናገር፣ ስንወናበድ፣ ሲከፋፍሉን፣ በጎጥ በጎሳ ሲያናክሱን፣ ኢትዮጵያን ሲያስረሱን፣ ሲያስክዱን፣ የጽንፈኞች ሰለባ ሲያደርጉን፣ ምርጥ ዜጋ ብለው ከህዝብ ሲነጥሉን፣ ወያኔ ወደ ውድቀቱ እያመራ ቢሆንም በሰፊው ተጫውቶብናል። ምሁር ተብዬዎችን በተለይ ባዞሊት ከቶ ማሽከርከሩ የሚካድ አይደለም። ዛሬ ወያኔን በተመለከተ ምን መደረግ አለበትን በተመለከተ ድንግርግር ያለው ምሁር በሉኝ ባዩ ነው። ህዝብም ተጨባጩን ሁኔታ ስለሚያውቅ የተደናገረ የለም። ወያኔ ይውደም እያለ በመጮህ ላይ ነው። እርቅ፣ ድርድር፣ ወያኔን ያቀፈ ሽግግር የሚለው ሁሉ አዋቂ በሉኝ ባዩ ምሁር ነው። የተገላቢጦሽ ብንል ስህተት አይደለም። ሆድ ግን ከህሊና ይቀድማል ብለዋል አዋቂዎች። ወያኔ ተወጥሮ ወደ ውድቀቱ ሲያመራ ሊያድኑት የሚፈልጉ እርቅ የሚሉ ድርድር የሚሉ እንዴትስ ይፈረጃሉ? ጮሌ ፖለቲከኞች ወይስ ባንዳ አድርባዮች? መልሱን ሁሉም ዜጋ ያውቀዋል። አገር ወዳዶች ያለን ግዳጅ ግን የሚንገዳገደውን ወያኔ ገፍቶ መጣል ብቻ ነው። አገራችን ሌላ አማራጭ አትሰጠንም። ወያኔ የህዝብና የአገር ጠላት በመሆኑ ወያኔ ካልጠፋ አገር አትድንም፣ ህዝብም መብቱን አያገኝም። ተጨባጭ ሁኔታ ወዲህ ወዲያ አጓጉልና የማይጠቅም መፍትሄ ፍለጋ የሚሰደንም አይደለም። ማን ነው ጠላት? ወያኔ። መፍትሄው ምንድን ነው? ወያኔን ማስወገድ። ሌላው ሁሉ ጉንጭ አልፋ ነው። ወያኔን ለማስወገድ ትግላችንን እናጠናክር። ድል ለኢትዮጵያ ህዝብ።
ለምን አይጨፍሩ? ለምን አይጨፍሩ?
ወገኑን ሲገልጽ ወገኑ ካልከፈው ለምን አይጨፍሩ እስኪሰበር ጣራው የሰማታቱ ድምጽ ፍትህን ሲጣራ ሰሚ ካላገኘ እልህን ካልሰራ ነጻነት ስንራብ ከጠገብ መከራ ለምን አይጨፍሩ አይዘሉ እስከጣራ ወገኑ ካልከፈው ወገን ሲመትሩ ይጨፍራሉ እንጂ ለምን አይጨፍሩ ወገኑን ሲገሉት ወገኑ ካልከፈው ጥቃቱ ተሰምቶት ወኔው ካልነዘረው የኛ ሞት ለነሱ ሰግና ምላሽ ነው ከገረገር አልፎ ከቤተስኪያን ገብቶ ሽጉጥ ከገደለ መስቀልን ተክቶ አይነሳባቸው ለምን አዶ ከብሬው ያመታት ደም ግብሩን አሁንም ጠጥቶ ከገረገር አልፎ ከመስጊድ ውስጥ ገብቶ ሽጉጥ ከገደለ ቁርአንን ከክቶ አይነሳባቸው ለምን አዶ ከብሬው ያመታት ደም ግብሩን አሁንም ጠጥቶ ለወዴ ኖራለሁ ባምሮዬ ፈንታ እናንት ሰውነቴን እኔ እንጀራ ልብላ በሚል ሂሳብ ቀመር እድሜ ከተሰላ ለምን አይጨፍሩ የድንቅነሽን ዘር በቋንቋ ሸንሽነው የእናትን ዘር በአባት ወይንም የአባትን በእናት አሰርዘው አንዱን ከአንዱ ጋር በተቃርኖ አባድነው እኛኑ በእኛኑ ስንገድላቸው ለምን አይጨፍሩ እኛ ቤት ቀንጎሎ እነሱ ዘንድ ተርፎ እየሞላላቸው ሃይማኖት ሲረክስ ወሰን እንደ ዳቦ ዳር ድንበር ሲቆረስ የአገር ህልውና ሞገሷ ሲገሰስ የአገር ቤዛዎች ደም እንደ ውሃ ሲፈስ ወገን በወገን ላይ በሬሳው ሲደንስ ይሄ ካላስቆጣ እምቢን ካላጫረ የደም ስርን በልህ ካላስገታተረ ህዝቡን በመባረክ ፈውሰው ሊያሽሩ መስቀል ካልገዘተ ካልወጣሙ ዜሩ ይጨፍራሉ እንጂ ለምን አይጨፍሩ ለምን ምክንያትን መጠየቅን ትቶ ቄሱ ከተሳነው በጎቹን መጠበቅ ተኩላ አስበልቶ ሼሁ ከተሳነው በጎቹን መጠበቅ ተኩላ አስበልቶ ሁሌ ካስጨረሰ ጠዋት ማታ ፈቶ በደም ባህር ሲዋኝ ለምን አይጨፍሩ ዛራቸው ተነስቶ መንገድ አደር ሲሆን ወላጅ ተፈናቅሎ በብርድ ሲጠበስ በሐሩር ተቃጥሎ ቢላ የሰራበት ቦታውን ተመርቶ ከወያኔ ጋር ከፈንቃይ ተዋስቶ ልጅ እየጨፈረ ልቅሶውን ካልሰማው ከነሱ ጋር ብሮ ለምን አይጨፍሩ አይመቱ ከበሮ የወላጆቻቸው የአንስስት ጮርቃዎች ሲረግፉ ወጣቶች እንቦቃቅላዎች ስንት እናት አባቶች ጎልማሳ አዛውንቶች በአገራችን ሜዳ ዱር ሜዳ ፈፋዎች በየጉራንጉሩ በገጠር ከተሞች በሰው በላው አውሬ ባጋዚ ሲበሉ ወገን ካላመመው ሲመተር አካሉ ለምን አይጨፍሩ አወይላ ሊያይሉ የወገኖቹ አጥንት እንደ ጌሾ ረግፎ የወገኖቹ ደም እንደ ውሃ ፈሶ ዳር እስከ ዳር ባገር ካፈር ተለውሶ የተገኘው ውስኪ የተገኘው ጮማ በየድግሳቸው ቀርቦለት ሲጋበዝ ከሆነም ያገሳ ሳይመረው ከቀረ ብሶበት ከኮሶ ጨሞት ካጣጣመው ከሆነ ልውሶ ጠግቦ ከተመቸው ወገን እርሙን በልቶ ለምን አይጨፍሩ ከልጅ ጋር ላባት ሞት ቀያሪው ከበዛ ሆድን በነጻነት ሲመቱን ሲረግጡን በጥፊ በርግጫ ሲሰድቡን ሲልጡን ይዘው በግልምጫ ወኔያችንን ይዘው በጥቅም ቁንጥጫ በፍራት ቁንጥጫ ሲረማመዱብን ሆነን መወጣጫ አይደለም መሰንዘር መቆጣትን ቀርቶ መልሳችን ከሆነ መዳራት ተነጥፎ የሰውነት ክብርን ለሽልጦ ሽጦ እኛ ጋር ቀን ሲጎል እነሱ ዘንድ ሞልቶ አገሩን ሲገዛ የደፋር ደንቆሮ አዋቂው ከተኛ በፍራት ተቸንክሮ አጋሰስ ከሆነ ሆዱን ሊሞላ ድሮ የወገኑን ስጋ መትሮ አስመትሮ ለምን አይጨፍሩ አይመቱ ከበሮ ለምን አይጨፍሩ አይመቱ ከበሮ ይጨፍራሉ እንጂ ታራስ ኪነቃነቅ ህዝቡ የለበሰው እኛ የለበስነው የሐዘን ከልማት ዳግመኛ ላይመጣ ለሁልየም ሲወልቅ ጊዜው ይደርስና አንድ ቀን እስኪወድቅ አዎ የፍራትን ቆፈን እንደፍረው ያሸነፉት እንደከበበሉን ዛሬም ያስቀጠሉት በነሱ ተገለው አሁን የሚሰውት ሰማታቱ ሞተው በደም የሚዋጁት ያፈሩ አፈር ሆነው በመስክ የሚተክሉት ኡ ጽጌረዳ ያገራችንን ምድር ሞልቶ ሲፈካበት ኢትዮጵያን አስዋት ደምቃም እናይበት አይቀርም መምጣቱ ነገ ምን ስቅበት ይህ ነው እምነታችን ተስፋ ማንቆርጥበት